ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 23 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም አዳነች ፍስሐዬ ነን።
የተሻለች ሀገር ለመገንባት ከፖለቲካ መጠላለፍ በመውጣት በለውጥ ጎዳና አብሮ መጓዝ አስፈላጊ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ።
እስከ ዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች፣ ራስ እንጂ ጅራት አለመሆናችንን ለማሳየት ተግተን መስራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል።
ኢህአደግ ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ጉባኤውን እያካሄደ ነው። በአብይ ርዕስ ዘገባለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ኤሌክትሪክ ኃይል ኢንጂነር ክፍሌ ሆሮን የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ አድርጎ መሾሙን የኢትዮጵያ የዜና አገልግሎት ዘግቧል። የታላቁ ህዳሴ ግድብ ስራ አስኪያጅ ሆነው ሲያገለግሉ የነበሩት ኢንጂነር ስመኘው በቀለ በሞት ከተለዩ በኋላ ኢንጂነር ኤፍሬም ወልደ ኪዳን ላለፉት 2 ወራት በጊዜያዊነት የግድቡን ግንባታ ሲመሩ ቆይተዋል። ዛሬ ታዲያ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር ዶክተር አብርሃም በላይ ለግድቡ ግንባታ ስራ አስኪያጅና ምክትል ስራ አስኪያጆች ሹመት መስጠታቸውን የዜናው አገልግሎት ጠቁሟል። በዚህም መሰረት ኢንጂነር ክፍሌ ሆሮ ስራ አስኪያጅ፣ ኢንጂነር ኤፍሬም ወልደ ኪዳን፣ አቶ ፈቃዱ ከበደ ደግሞ ምክትል ስራ አስኪያጆች ሆነው ስራውን እንዲመሩ መመደባቸውን የኢትዮጵያ የኤሌክትሪክ ኃይል የውጭ ግንኙነት ዳይሬክቶሬት ማስታወቁን የኢትዮጵያ የዜና አገልግሎት ገልጿል።
ክቡራትና ክቡራን አድማጮች፣ ኢንጂነር ክፍሌ ሆሮ ተብሎ እንዲስተካከል እንጠይቃለን። ቡሩንዲ ውስጥ ሰብአዊ መብቶች እየተረገጡ ነው የሚል ስጋት እየተሰማ ባለበት በአሁኑ ወቅት የሀገሪቱ መንግሥት መንግሥታዊ ያልሆኑ ድርጅቶችን ለማገድ መወሰኑን የረድኤት ድርጅቶች እያወገዙ ናቸው። የቡሩንዲ የብሔራዊ ጸጥታ ምክር ቤት ያስተላለፈው ውሳኔ የድንበር የለሽ ሐኪሞችን፣ ካቶሊክ ረድኤት አገልግሎትና የመሳሰሉትን የሥራ እንቅስቃሴ ያስቆማል። እነዚህ ሁለት ድርጅቶች በሀገሪቱ ውስጥ ከአገልግሎቶች ለራቁ ሰዎች እጅግ አስፈላጊ የሆነ የሕክምና አገልግሎት ሲሰጡ እንደቆዩ ተገልጿል። እነዚህ መንግሥታዊ ያልሆኑ ድርጅቶች መንግሥት የማይሰጣቸውን የሕክምናና የትምህርት አገልግሎቶችን በመሸፈን ለሕዝቡ አገልግሎት ሲሰጡ የቆዩ ናቸው ሲሉ ዩጋንዳ የሚገኙ የተባበሩት መንግሥታት ድርጅት ተጠሪ ኒኮላስ ኦገስቲን ተናግረዋል።
የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ አፍሪቃን ለአንድ ሳምንት በሚጎበኙበት በአሁኑ ወቅት ዛሬ ጋዳ ውስጥ አፍሪቃውያን በባርነት ይያዙበት የነበረውን ቦታ ጎብኝተዋል። እንደ አውሮፓ አቆጣጠር በ1970ዎቹ ዓመታት አፍሪቃውያን ለባርነት ወደ አሜሪካ ሀገሮች ከመወሰዳቸው በፊት በአስከፊ ሁኔታ ይያዙበት የነበረውን ቦታ ተመልክተዋል። ወደኋላ ለጋዜጠኞች በሰጡት መግለጫ ስለነበረው ሁኔታ የሰሟቸውን ታሪኮች ምንጊዜም ቢሆን አረሳም ማለታቸው ተዘግቧል። ተመክሮ ከባድ ስሜት የሚያሳድር ነው፣ ሰዎች ይህን ማየት ይገባቸዋል ሲሉም አክለዋል። የሚስስ ትራምፕን የአፍሪቃ ጉብኝት በመከታተል ላይ የምትገኘው የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ከሊሎንጌ የላከችውን ዘገባ አሉላ ከበደ ያቀርበዋል።
ሁለተኛ ቀኑን በያዘውና ሚስ ትራምፕ ወደ ዋይት ሀውስ ከመጡ ወዲህ ከባለቤታቸው ከፕሬዚዳንት ትራምፕ ውጪ ለብቻቸው ሲጓዙ የመጀመሪያቸው በሆነው በዚህ ዓለም አቀፍ ጉዞ ቀድሞ የወርቅ ጠረፍ በሚል መጠሪያ ይታወቅ ከነበረው የምዕራብ አፍሪቃ ምድር ከዛሬዋ ጋና መሆኑ ነው። በጊዜው በአውሮፓውያን የባሪያ ነጋዴዎች ከተገነቡትና የባሮች ግንብ ይባሉ ከነበሩት 40 ግንቦች አንዱ የሆነውን የኬፕ ኮስት ግንብ ጎብኝተዋል። የዩናይት ስቴትሷ ቀዳማዊት እመቤት ሜላኒያ ከጋና የአሜሪካ ድምፅ ያነጋገራቸው አንዳንዶች ስለ ጉብኝቱ እምብዛም የማያውቁ መሆናቸውን ወደ ተናገሩባት ወደ ማላዊቱ ዋና ከተማ ሊሎንጌ እንደሚያቀኑ የጉዞ እቅዳቸው ያመለክታል። ዩኒስ ካምባራ የሉሎንጌ ከተማ ነዋሪ ናቸው።
እኔ ጨርሶ ምንም የማውቀው ነገር የለም። የማውቀው ነገር ቢኖር የፕሬዚደንት ትራምፕ ባለቤት መሆናቸውን ብቻ ነው።
የባለ ሁለት ጎማዋ ጋሪ መሰል ተጎታች አሽከርካሪ ዳራ ባንዳ ደግሞ የሚስተር ትራምፕን ጉዞ በጉጉት ከሚጠባበቁት ውስጥ መሆናቸውን ይናገራሉ። ምንም ይሁን ምን ይዘው ሊመጡ የሚችሉት ከመሪዎቻችን ጋር ተገናኝተው ቢነጋገሩና ሊረዱ በሚችሏቸው ጉዳዮች ይልቁንም በታዳጊ ልጃገረዶች ጉዳይ ዙሪያ ቢመክሩ ደስ ይለኛል ነው ያሉት ዳራ ባንዳ። የሚስ ትራምፕ የአፍሪቃ ጉዞ በታዳጊ ሕፃናትና ልጆች ደህንነት ጥበቃና እንክብካቤ ዙሪያ የሚያተኩረው ምርጥ ወይም ከሁሉ የላቀ ሁን የተሰኘው ዘመቻቸው አካል ነው። የሚስስ ትራምፕ በታዳጊ ሕፃናትና በእናቶች እንክብካቤ እንዲሁም በትምህርት ዙሪያ ትኩረት ያደረገው ስራቸው የዩናይትድ ስቴትስን ሰብአዊነት የተመላበት ገጽታ ይበልጥ ያጎላል ሲሉ የዓለም አቀፍ ጉዳዮች ጥናት አዋቂዎች ያወድሳሉ። ይህም የአፍሪቃ ጉዟቸው ታዲያ ከእርሳቸው የቀደሙ ሌሎች ቀዳማዊት እመቤቶች እንዳደረጓቸው መሰል ጉዞዎች ሁሉ የራሱ ስፍራ የሚሰጠው ገቢር መሆኑንም ባለሙያዎቹ ያስታውሳሉ። በአንጻሩ ታዲያ ባለቤታቸው ፕሬዚዳንት ትራምፕ ከዚህ ቀደም አህጉሪቱን አስመልክቶ በሰነዘሩት ስለ ስድብ የሚቆጠር አስተያየታቸው ክፉኛ ይተቻሉ።
ለጠቅላይ ፍርድ ቤቱ ዳኝነት የታጩት ብሬት ካቫኖ ጾታዊ ጥቃት ፈጽመውብኛል ሲሉ ክስ ባሰሙ ሴት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፌዝ አሰሙ። የሕግ መወሰኛ ምክር ቤቱ የፍትሕ ጉዳዮች ኮሚቴ የፌዴራል ምርመራ ቢሮን ወይም የኤፍቢአይን የምርመራ ውጤት እየተጠባበቀ መሆኑ ይታወቃል። ኤፍቢአይ ባለፈው አርብ ምርመራውን የጀመረው ከሳሿ ዶክተር ክሪስቲን ብሌዚ ፎርድ እና ሚስተር ካቫኖ የሁለተኛ ደረጃ ተማሪዎች ሳሉ ካቫኖ በአንድ ፓርቲ ላይ የወሲብ ጥቃት ፈጽመውብኛል ሲሉ ቀደም ሲል ላሰሙት ክስ በሕግ መወሰኛ ምክር ቤቱ የፍትሕ ጉዳዮች ኮሚቴ ፊት ቀርበው የእማኝነት ቃል ከሰጡ በኋላ ነው። ካቫኖ የተባለባቸውን ድርጊት አልፈጸምኩም፣ የዲሞክራቶች የፖለቲካ ሴራ ነው ሲሉም በቁጣና በእልህ አገላለጽ ጭምር አስተባብለዋል። ትራምፕ ታዲያ ትናንት ምሽት ላይ ሚሲሲፒ በሚገኙ ደጋፊዎቻቸው ፊት ቆመው በከሳሿ አባባል ውስጥ ብዙ ክፍተቶች አሉ ሲሉ አፍዘውባቸዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ከኢራን ጋር የነበረውን ውል ያቆመችው ዋሽንግተን በተህራን ላይ የጣለቻቸውን ሰብአዊ እቃዎችን የሚገድቡ ማዕቀቦችን እንድታነሳ ከፍተኛው የተባበሩት መንግስታት ድርጅት ካዘዘ በኋላ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። ዓለም አቀፍ የፍትህ ችሎት ዩናይትድ ስቴትስ በኢራን ላይ የጣለቻቸውን ከመድኃኒት ከምግብና ከአይሮፕላን መለዋወጫ እቃዎች ጋር የተያዙ ማዕቀቦች እንድታነሳ አዞ ነበር። ፖምፔዮ ታዲያ እንደ አውሮፓ አቆጣጠር በ1955 ዓ.ም በዋሽንግተንና በቴህራን መካከል የኢኮኖሚና የኮንስለር ግንኙነት የተመሰረተበት ውል መቆሙን አስታወቁ።
ባለፈው አርብ በደረሰባት ከባድ የምድር ንዝረትና እሱንም ተከትሎ በደረሰው ሱናሚ ማዕበል ክፉኛ ወደ ተጎዳው የማዕከላዊ ኢንዶኔዥያ ደሴት ሱላዌሲ እጅግ አስፈላጊ ናቸው የሚባሉ አስቸኳይ አቅርቦቶች ቀስ በቀስ እየደረሱ መሆናቸው ተገለጸ። የሀገሪቱ ፕሬዚደንት ጆኮ ዊዶዶ ከባድ ጉዳት በደረሰባት ፓሉ ከተማ ያሉ የአስቸኳይ ጊዜ ሠራተኞችን ዛሬ ጎብኝተዋል። ቀውሱ ከደረሰ ወዲህ ፕሬዚደንቱ ደሴቲቱን ሲጎበኙ የዛሬው ለሁለተኛ ጊዜ መሆኑ ነው። መንግሥት እርዳታ በማድረስ ተግባር ዘግይቷል በሚል የተቆጡ ነዋሪዎች ምግብ፣ የሚጠጣ ውሃና ሌሎች አቅርቦቶች ፍለጋ ያለ ጠባቂ የቀሩ ሱቆችን ሲዘርፉ ቆይተዋል።
በመጨረሻም የኒውዮርክ ክፍለ ግዛት የግብርና የገንዘብ መስሪያ ቤት ፕሬዚደንት ዶናልድ ትራምፕ ግብር ላለመክፈል ሲሉ አጠያያቂ የሆኑ ዘዴዎች ተጠቅመዋል፣ የማጭበርበር ተግባር ፈጽመዋል፣ ከወላጆቻቸው የወረሱትን ሀብት አጋነው አቅርበዋል በሚለው ወሬ ላይ ምርመራ ጀምሯል። ይህ ወሬ የወጣው ኒውዮርክ ታይምስ ጋዜጣ ላይ ነው። መስሪያ ቤቱ ምርመራውን ዛሬ የጀመረው የኒውዮርክ ከተማ ከንቲባ ቢል ዴ ብላዚዮ ባዘዙት መሰረት ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ቮይስ ኦፍ አሜሪካ
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ 720 እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፋችሁ የረቡዕ መስከረም 23 2011 ዓመተ ምህረት ምሽት ፕሮግራም ነው።
ዛሬ በተጀመረው የኢህአዴግ ጉባኤ ላይ ትንታኔ ይዘናል።
ዲሞክራሲ ማለት መታገል ነው። እንደ ድሮ አንድ ወጥ ፕሮግራም ሄዶ አንግሶ መመለስ የለም። ውድድር ይጠይቃል፣ ፉክክር ይጠይቃል እና ማሳመን ይጠይቃል። ከዛ በፊት ግን ምን ተካሄደ ነው ዋናው። የዛሬ የጀመሩት ስብስብ አይደለም። በተለይ ሶስቱ ፓርቲዎች ምን አደረጉ? እኔም እዛ ውስጥ የተካሄደው እንቅስቃሴ አሁን የተሰበሰቡበት ቦታ ላይ የራሱ ውጤት ይኖረዋል የሚል እምነት አለ።
ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር ናቸው። በምሽቱ ዴሞክራሲ በተግባር ዝግጅት ይመለሳሉ።
የአፍሪካ ቀንድ በመንግስታቱ ድርጅት ጉባኤ ላይ
የአፍሪካ ቀንድ አካባቢ ሚኒስትሮች ባለፈው ማክሰኞ ተጀምሮ በነበረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግሮችን አድርገዋል።
The silver lining is young men and women are not joining Al-Shabaab out of a desire.
አንጸባራቂው ጉዳይ ወጣቶች አልሻባብን እየተቀላቀሉ አይደለም። የአልሻባብ ሪዮት ዓለም ከእንግዲህ ተቀባይነት የለውም።
የሶማሊያ የውጭ ጉዳይ ሚኒስትር ናቸው። ዘገባ ይዘናል። አብራችን ቆዩ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
የተሻለች ሀገር ለመገንባት ከፖለቲካ መጠላለፍ በመውጣት በለውጥ ጎዳና አብሮ መጓዝ አስፈላጊ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የኢህአዴግ 11ኛው ድርጅታዊ ጉባኤ ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ዛሬ ሐዋሳ ከተማ ላይ ተጀምሯል። ሙክታር ጀማል ከሐዋሳ ዝርዝሩን ይዟል።
ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል በሐዋሳ ዛሬ የተከፈተው 11ኛው የኢህአዴግ ድርጅታዊ ጉባኤ የሀገሪቱን የወደፊት ጉዞ ወሳኝ ውሳኔዎች ይሰጡበታል ተብሎ ይጠበቃል። የጉባኤ አዘጋጁ ደህዴን ሊቀመንበር የሆኑት ወይዘሮ ሙፍሪያት ካሚል ድርጅታቸው የህዝቦች ትስስር ለሁለንተናዊ ለውጥ በሚል መሪ ቃል ያካሄደውን ጉባኤ በድል ባጠናቀቀበት ማግስት የኢህአዴግ ጉባኤ መካሄዱን አስታውሰው ለጉባኤው ስኬት ያላቸውን ምኞትም ገልጸዋል።
ጥንካሬዎቻችንን አጎልብተን ለመቀጠል ጉድለቶቻችንን ሊያጋጥሙ የሚችሉ ተግዳሮቶችን ነቅሰን በማውጣትና ለቀጣይ አቅጣጫ በማስቀመጥ የጀመርነውን የህዳሴ ጉዞ ወደ አንድ የላቀ ምዕራፍ የሚያሸጋግሩ አቅጣጫዎችን የሚያስቀምጥ የተሳካና የሰመረ ጉባኤ እንደሚሆን እምነቴ እጸና ነው።
የኢህአዴግ ሊቀመንበርና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ኢህአዴግ እስከዛሬ ባደረገው ጉዞ ተሸንፎ እጁን የሰጠበት ጊዜ አንድም ወቅት የለም ብለው እንደ ሀገርም ሆነ እንደ ድርጅት የሚሰሩ ብዙ ነገሮች መኖራቸውን ተናግረዋል። በተለይ በጥሩ ስም የማያውቀንን የዓለም ክፍል ማንነታችንን ቀይረን ማሳየት አለብን ብለዋል ዶክተር አብይ አህመድ።
እስከዛሬ በረሃብና በጦርነት በልመናና በስደት ለሚያውቀን ዓለም ሰጪ እንጂ ተመጽዋች፣ ራስ እንጂ ጅራት አለመሆናችንን ለማሳየት ተክተን መስራትና እጅና እጅ ሆነን ከፍታችን መውጣት ይጠበቅብናል።
በኢትዮጵያ ታሪክ ውስጥ ኢትዮጵያን የመሩ የተለያዩ መሪዎች አገሪቷን ለውድቀት የጣሉም ለትልቅ ልዕልና ያደረሱ መኖራቸውን ገልጸው የባለፈውን ታሪክ መቼም ቢሆን መሻር ስለማይቻል እኛ ለወደፊት ምን መስራት ይጠበቅብናል ሲሉም ጠይቀዋል።
ቁም ነገሩ እኛ የዛሬዎቹ መሪዎችስ ይህችን ታሪካዊ ሀገር ልትሰምጥ ነው ከተባለችበት አዘቅት ውስጥ አውጥተን የልጆቿ ኩራትና ክብር እናደርጋታለን ወይስ በ21ኛው ክፍለ ዘመን ውስጥ መሆናችንን ዘንግተን እርስ በርሳችን በርስትና ጉልት እየተፋጀን የልጆቻችን ማፈሪያና የዓለም መሳቂያ እናደርጋታለን?
መሪነት ከወንበር መያዝ የዘለለ ሐሳብ ያለው መሆኑን የገለጹት ዶክተር አብይ አህመድ በተለይ የመልካም አስተዳደር ችግሮች፣ የተውልድ ቅብብሎሽ ያስተዳደር ሂደትና ሌሎች ጉዳዮች ላይ ሰፊ ጉዳይ ዳሰዋል። በፖለቲካ መጠላለፍ፣ በብሔርና እምነት መጠቃቃትን የመሳሰሉ ችግሮችን በተመለከተ ለንተው የሚገባ ያንዳችን ጥቃት የሌላችን ነው በማለትም ዶክተር አብይ ተናግረዋል።
ሰው አንድ ጣቱ ቢታመም ሙሉ አካሉ ወደ ሐኪም ቤት ይሄዳል። አንድ አካሉ ታሞ ሌሎች ጤነኛ ሊሆኑ አይችሉም። ከመካከላችን ማንም እስከተጎዳ ድረስ ሁላችንም እንጎዳለን። አንዱ እስከተጠቃ ድረስ ሁላችንም እንጠቃለን። አንዱ እስከተፈናቀለ ድረስ ሁላችንም እንፈናቀላለን። አንዱ እስከሞተ ድረስ ሁላችንም እንሞታለን። ለዚህ ነው ለሁላችንም የምትወን ውብ ሀገር በመደመር መገንባት አለብን የምንለው።
የፌዴራላዊ አስተዳደር መዋቅርን በተመለከተ እንደ ኢትዮጵያ ብሔረ ብዙ ለሆኑ ሀገራት መፍትሄ የሌለው አማራጭ መሆኑን ገልጸው፣ ነገር ግን የእያንዳንዱ ክልል አስተዳደራት በውስጣቸው ያሉ ብሔሮችን ሁሉንም በኃላፊነትም ማስተዳደር እንደሚኖርባቸው ተናግረዋል። የመልካም አስተዳደር ችግሮች፣ ሙስናን በተመለከተ በተለይ ህዝቡ ማግኘት ያለበትን አገልግሎት በገንዘብ መግዛት የለበትም፣ ይህ ውጣ ውረድ የመልካም አስተዳደር ችግር ብቻ ሳይሆን የመጥፎ አስተዳደር መስፈንም ነው ብለውታል ዶክተር አብይ አህመድ።
የመጥፎ አስተዳደር መስፈንን ተተግኖ የሀገራችን ቀዳሚ አደጋ የሆነው ሌብነትም ሙስናና የክራይ ሰብሰብነት በሚል ገራገር የዳቦ ስሞች ማንቆለጳጰሱን ትተን ሀገር የሰረቀን ሌባ ሌባ የምንልበት ሞራል በቁርጠኝነት መገንባት አለብን።
በዚህ ጉባኤ መክፈቻ ላይ የውጭ ሀገር ፓርቲዎችን በመወከል ልዑካን ቡድኖች የተገኙ ሲሆን 18 ሀገር አቀፍ ፓርቲዎችን በመወከል ንግግር ያደረጉት አቶ ዋሲሁን ተስፋዬ ከ27 ዓመት ኢህአዲግ ሀገሪቷን ሲቆጣጠር በህዝቡ ዘንድ የነበረ ከፍተኛ ደስታና ቆይቶ ለህዝቡ የተገባው ቃል መበላት በሀገሪቷ ውስጥ ትልቅ ችግር መፍጠሩን አስታውሰዋል።
የህዝባዊ እምቢተኝነትና አምባገነናዊ ስርዓትን በቀኝ ማለት ህዝባዊ ትግል በአንድ በኩል ኢህአዲግ ራሱን አርሞ ከዚህ በኋላ ላለፉት 27 ዓመታት በመጣንበት መንገድ መሄድ አንችልም በማለት ከውስጡ የወጣ የለውጥ ኃይል በመፈጠሩ፣ በሌላ በኩል የህዝባችን ጨዋነትና አብሮ የመኖር የቆየ ባህላችን ታክሎበት ወደ አንጻራዊ ሰላም ባንሸጋገር ኖሮ አገራችን በምን አይነት አስቸጋሪና ለህልውና አስጊ በሆነ ሁኔታ ውስጥ ልትገባ ጫፍ ላይ ደርሳ እንደነበር የምናስታውሰው መራራ ሀቅ ነው።
በአስረኛው ጉባኤ የኢህአዲግ አጋር ድርጅቶችን ጉዳይ ወደ ሙሉ ተሳትፎ ለማሸጋገር የታሰበው እቅድና ጥናቱ እንዲቀርብ ተብሎ የነበረው በተለያዩ የሀገር አለመረጋጋት ጉዳይ አለመጠናቀቁንና ጥናቱ ተሳክቶ ባይፈጸምም ይህ ጉባኤ ተመካክሮ አቅጣጫ እንደሚሰጥበት ዶክተር አብይ አህመድ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከሐዋሳ።
አመሰግናለሁ ሙክታር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የተለየ የርዕዮተ ዓለም ለውጥ እንደሚያደርግ የአማራ ዲሞክራሲያዊ ፓርቲ አዴፓ ሊቀመንበር አቶ ደመቀ መኮንን ገለጹ።
እንደማያደርግ ተብሎ ቢስተካከል አዳነች።
አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የተለየ ርዕዮተ ዓለም ለውጥ እንደማያደርግ የአማራ ዲሞክራሲያዊ ፓርቲ አዴፓ ሊቀመንበር አቶ ደመቀ መኮንን ገለጹ። ለህዝቡ እድገት የሚጠቅሙ ፕሮግራም ማሻሻያዎች ይደረጋሉ ብለዋል። የአዴፓ ሊቀመንበር የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ደመቀ ይህን የተናገሩት ሐዋሳ ላይ በተከፈተው የኢህአዴግ ጉባኤ ላይ ለመገኘት ትላንት ከባህር ዳር ከመነሳታቸው በፊት በሰጡት ቃል ነው። አዴፓ አቶ ደመቀ መኮንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ጉባኤውን ያጠናቀቀው ትላንት ከቀትር በኋላ ነበር። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን ልካለች።
አቶ ደመቀ መኮንን ትላንት ወደ ሐዋሳ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ 3 ቀናት በሚቆየው በኢህአዴግ ጉባኤ ላይ በርዕዮተ ዓለም ላይ ያተኮረ አጀንዳ ጉባኤው እንደሌለው ጠቁመዋል።
በመሰረቱ የአይዲዮሎጂ ክርክርና የአይዲዮሎጂ አጀንዳ በዚህ ውስጥ የሚታያል። የምንገነባው ልማታዊ ዲሞክራሲያዊ ስርዓት አለ። አሁን የያዝነው የለውጥ መንገድ አሁን ለመድረኩ የሚመጥኑ አስተራሮቹን አካሄዶቹን መከተል፣ ለዚህ የሚመጥኑ ፖሊሲዎች ስትራቴጂዎችና የአፈጻጸም ስርዓቶችን ማየት፣ ለውጡን የሚመጥኑ አካሄዶችን ማጥበቅ ይገባል እንጂ አሁን የአይዲዮሎጂ ጉዳይ ብዙ አከራካሪና ያን ያህል ጭብጥ ሆኖ የሚታይ አይደለም።
ይበ እንዲህ እንዳለ አዴፓ ጉባኤውን ትላንት እኩለ ቀን ላይ ሲያጠናቅቅ የፓርቲው ሊቀመንበርና ምክትል ሊቀመንበር በመምረጥ ነበር። በዚህ መሰረት የፓርቲው ሊቀመንበር አቶ ደመቀን፣ ምክትል ሊቀመንበር ደግሞ አቶ ገዱ አንደርጋቸውን አድርጎ መርጧል። ጉባኤውን በንግግር የዘጉት የፓርቲው ሊቀመንበር አቶ ደመቀ መኮንን የአማራ ዲሞክራሲያዊ ፓርቲ አዴፓ በስም ብቻ አይደለም የተለወጠው፣ ብዙ ጉድለቶችንና ድክመቶችን አንድ ባንድ ቆጥሮ በማውጣት ህዝቡን የሚያረካ ስራ ለመስራት የመፍትሄ አቅጣጫዎችን በማስቀመጥ ጭምር እንጂ።
ከክልል ከመንደር ከቀበሌ ይጀምራል። በዚህ አግባብ የተገነባ ስርዓት እንዲኖር የሚፈለገው አዴፓም በዚህ ደረጃ ጠንካራ እንቅስቃሴ ለማድረግ ነው። በጉባኤው ምክክር አድርጎ አቅጣጫ አስቀምጦ ለተግባር እየተዘጋጀ ያለው
የማዕከላዊ ኮሚቴ አባላት ልክ እንደ ባለፈው በሶስት ወርና በስድስት ወር ተገናኝቶ በተወሰኑ አጀንዳዎች መክሮ የሚለያይ ሳይሆን ያለውን ችግር ለመፍታት የተግባር ሰው መሆን አለበት ያሉት ሊቀመንበሩ ለውጡን የሚመጥን የህግና አሰራር ስርዓቶችን እንደሚያሻሽል ጠቁመዋል። ይሉንታ አድርባይነትና ጠባቂነት ከመቼውም በላይ ቦታ እንደማይኖራቸው አጽንኦት ሰጥተው ተናግረዋል።
ድርጅት ሀገርን ለማዳን ህዝብ ለመጥቀም ስለሆነ ተልፎ በዚህ ዙሪያ እንደ ኢህአዴግ በሚያስተሳስረን ኃላፊነት እንደ አማራ ዲሞክራሲያዊ ፓርቲ በሚመለከተን አግባብ ለውጡን የሚመጥን ሪፎርም አካሄድ ነው።
አዲስ ከተመረጡት የማዕከላዊ ኮሚቴ አባላት ውስጥ ብርጋዴር ጄኔራል አሳምነው ጽጌ ያለችኝን ትርፍ ዘመኔን ነጻ ላወጣኝ ህዝብ እሰራለሁ ነው ያሉት።
እኔ ቀደም ሲል እንዲህ አይነት ጉባኤዎች የመካፈል እድሉ ነበረኝ። ድሮ ከማውቀው ሂደት ፍጹም የተለየ ነው። አንደኛ መድረኮች ጠባብ ነበሩ። ትንሾች የሚሉትን ነገር ብዙዎች አዳምጠው ወስነው የሚሄዱበት እድል ነበረ። ምኞታችን እና ፍላጎታችን እንዳማራ በግልጽ የማንጸባረቅ ገደቦች ነበሩበት። እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህም አልገኝም ነበረ። ቢኮዝ ይሄ ድርጅት ቀደም ሲል በባንዳነት አገልግሏል። በአድርባይነት የተሞ በፍርሃት የሞላ ነው እና አሁን ፍጹም ከዚህ የተለየ ነው። የአማራ ህዝብ እንደ ህዝብ የሚያቆም አጀንዳ ማንሳት ጀምሯል። ትርፍ እድሜ ነው የምኖረው ከአሁን በኋላ። ህዝብ ነው ወደዚህ መድረክ ያወጣኝ። ህዝብ ነው ከሞቱና ከሆነ ዋሻ አውጥቶ እዚህ እንድገኝ ያደረገኝ። ስለዚህ ለዚህ ህዝብ ይበጃል ብዬ የማስበውን ሁሉ ሪጋለስ የኮሚቴ ውሳኔ ተቀበለው አልተቀበለው በግሌ የማደርገውን ሁሉ እያደረግኩ እሄዳለሁ።
በክብር የተሸኙት ነባር አመራር አቶ መኮንን የለውም ወሰን በበኩላቸው አዴፓ ፈታኝ ምዕራፍ ላይ እንደሚገኝ ጠቁመው ብቃቱን አዳብሮ መገኘት እንዳለበትም መክረዋል።
በመጀመሪያ ደረጃ ህብረተሰቡ ፍላጎቱ ከፍ ብሏል። የመናገር የመሞገት እና የመጠየቅ ብቃቱና ተነሳሽነቱ አድጓል። ስለዚህ ማንኛውም የህብረተሰብ ክፍል የሚደራደር አይደለም። ጥያቄውን መልሰ ማለፋለሁ። ብቃት፣ ታማኝነት እና ቁርጠኝነት ይጠይቃል። አዴፓ ይህን እድሉን ተጠቅሞ ህዝቡን ሞብላይዝ አድርጎ ከቻለ ደግሞ ከሌሎችም ተፎካካሪ ፓርቲዎች ጋራ የጋራ ግንባር እየፈጠረ ምክንያቱም ተፎካካሪዎች ናቸው እንጂ የሚጠፋፉ አይደሉም።
ጉባኤው ባለ 7 ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን ለውጡን ለማስቀጠል የሚከፈለውን መስዋዕትነት ለመክፈልም ቆርጦ መነሳቱን አስፍሯል። 6 ቀናት በቆየው በዚህ ድርጅታዊ ጉባኤ ላይ በድምፅና ያለ ድምፅ የተሳተፉ ጉባኤተኞች፣ የተፎካካሪ ፓርቲ አመራሮች፣ የፖለቲካ ተንታኞች፣ አክቲቪስቶች፣ የቅድሞ ታጋዮች፣ ምሁራን፣ ታዋቂ ግለሰቦችና ሌሎች የህብረተሰብ ክፍሎች የተሳተፉበት እንደነበር ከጉባኤው ለማወቅ ተችሏል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ተከታዩ ዘገባ ወደ ቤንሻንጉል ይወስደናል። ከቤንሻንጉል ጉምዝ ክልል ተፈናቃዮች ከ91,000 በላይ መዝለቁን የብሔራዊ አደጋ ስጋት አመራር ኮሚሽን አስታወቀ። የካማሼ ዞን ተፈናቃዮች በነቀምቴ ከተማ ሕዝብ ከሚደረግላቸው ድጋፍ ውጪ ከመንግሥት ያገኙት ድጋፍ እንደሌለ ገልጸው በአስቸኳይ መፍትሔ እንዲሰጣቸው ጠይቀዋል። በዞኑ አንዳንድ ወረዳዎች የሚገኙ ነዋሪዎች ደግሞ በመኖሪያ ቤት ውስጥ እያሉ የምግብ እጥረት እንዳጋጠማቸው ተናግረዋል። የክልሉ ባለሥልጣናት ተፈናቃዮቹን ለመመለስ እየሰሩ መሆናቸውን ቢገልጹም ተፈናቃዮቹ ግን ችግሩ በየቀኑ ሲባባስ እንጂ ሲቀንስ አላየንም ብለዋል። ብሔራዊው የአደጋ ስጋት አመራር ኮሚሽን ከክልሉ የተፈናቀሉ ዜጎችን ለመርዳት ለጋሽ አካላትና ኅብረተሰቡ ድጋፍ እንዲያደርጉ ጠይቋል። ጽዮን ግርማ ተጨማሪ አላት።
በቤንሻንጉል ጉምዝ ክልል ካማሽ ዞን የተለያዩ ወረዳዎች ላይ የተከሰተው ጥቃትና ግጭት ወደ ኦሮሚያ አዋሳኝ የወሰን ወረዳዎች ተዛምቶ ለብዙ ሰዎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የሁለቱም ክልሎች ያረጋገጡት ጉዳይ ነው። ቁጥሩን በተመለከተ የኦሮሚያና የቤንሻንጉል ጉምዝ ክልል የተለያየ መረጃ የሰጡ ሲሆን የኦሮሚያ ክልል በነቀምት ከተማ ወደ 7 በሚጠጉ መጠለያ ጣቢያዎች ወደ 72000 የሚደርሱ ተፈናቃዮች እንደሚገኙ ተናግረዋል። የቤንሻንጉል ጉምዝ ክልል በበኩሉ ቁጥሩ ይህን ያህል አይደርስም ብሏል። በዛሬው ዕለት ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የብሔራዊ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር አቶ ደበበ ዘውዴ በበኩላቸው ከቤንሻንጉል የተፈናቀሉና በምዕራብና ምስራቅ ወለጋ የሚገኙ ሰዎች ቁጥር 91348 መድረሱን አስታውቀዋል። ግጭቱ ሲፈጠር ከክልሉ ተፈናቅለው ወደ ምዕራብና ምስራቅ ወለጋ የተሰደዱት ተጎጂዎች ቁጥር 36291 እንደነበረ፣ ከዚያም በአካባቢው ባለው አለመረጋጋት ምክንያት ሌሎች 55057 ሰዎች ከቀያቸው በመፈናቀል በጊዜያዊ መጠለያ ጣቢያ እንደሚገኙ ተናግረዋል። በሌላ በኩል ያነጋገርናቸው ነዋሪዎች ከግጭቱና ከጥቃቱ በኋላ የደረሰውን መፈናቀል በሶስት ከፍለው ያስቀምጡታል። አንደኛ፣ ጥቃቱን ሸሽተው ባገኙት መንገድና በጫካ አድርገው ነቀምት ከተማ የገቡትን ነው። ከነዚህ ተፈናቃዮች መካከል አንዲት የመንግስት ሰራተኛና የሶስት ልጆች እናት መሆናቸውን የነገሩኝ ግለሰብ አግኝቼ በስልክ አነጋግሬ ነበር። ስሜን አትጥቀሺ፣ ያለ አባት የማሳድጋቸውን ሶስት ልጆች ይዤ ነው የተፈናቀልኩት ብለዋል።
ድምጽ የሌለው መሳሪያ ያልያዘ የአስር አመት እንኳን ያልያዘ የለም። ያንን ይዘው እምን በአቅሙ ነው የሚያሳድገው ያገኘውን ለማጥፋት ማለት ነው። ይህምን ከታግስን በተግሳሳን ይዝን በተለይ ነፍሰጡር እናቶች በመንገድ ላይ እየወለዱ የሚያነካት እያጣች እዛ ወርቃ ሜዳ ላይ እየቀረች ነው። ሁሉም ነፍስ አውጪ ነው። እኔ አሁን ለምሳሌ ራሴንም ብጠልጥ ከራሴ ጀምረ ግን የህዝብን ወክዬ የምትናገር ሴቶችን ማለት ነው የተያዘችን ያቀፈችን እንኳን ጎዳና የሚቀበላት ጨክን ያለ ወንድ ካገኘች የሚያግዛል። አለዛም የምታደረገው ተጠሪ ተሰቅላ የረቀችበት መራር ሁኔታ ነው ያየ ነው። የአስራ ሁለት ሰዓት የአስር ሰዓት የስድስት ሰዓት መንገድ ህጻናትን እኔ ራሱ ህጻን ተሸክሜ ነው ይህን ሁሉ እግሬት ስላላት ዳይላ ራባሪ ጠብቀውን ለህዝብ እስከምናገኝ ድረስ በፋጥም እየተቆራመጥን ደረስን። ህዝብ ካለበት
እኚህ እናት ነቀምት ከተማ ከገቡ በኋላ ከፍተኛ እንክብካቤ እንደተደረገላቸው ገልጸው እባክሽ ምስጋናዬን አስተላልፊልኝ ሲሉ ጠይቀውኛል።
የነቀምትን ህዝብ በሙሉ ከቄሮም ከሁሉም በቃ የእኛን የተለተባበሩና ደፋ ቀናለግምን እደዛ ላደረጉልን ህዝብ በሙሉ በጣም ትልቅ ትልቅ ምስጋና እንደው ፈጣሪ እንደው የምናሰጡ እንድመልስላቸው ደግሞ ሁላ መሰግን ወዳለን በጣም ያቀብናለን።
ሌላ ተፈናቃይ በስልክ አነጋግሬ ነበር። የዛሬውን ሁኔታ ጠይቄያቸዋለሁ።
አሁን በመንግስት በኩል የሚራ የሚባል ነገር የተባለ ነገር የለም። ምንድን ነው ብሎ እንኳ እስካሁን ምንም የጠየቀ ነገር የለም።
በምን ሁኔታ ላይ ናቸው?
ህብረተሰቡ ግን ትልቅ ድጋፍ በተለይ የነቀምትን ህዝብ ምስጋና ማድረግ በጣም እፈልጋለሁ። የነቀምት ሰው ቁርስ፣ ምሳ፣ እራት የቤተ ክርስቲያን አገልጋዮች ሳይቀሩ ህብረተሰቡ ሳይቀር ቁርስ፣ ምሳ፣ እራት ተንከባክቦ ሁሉ ተገ እያደረገ ነው ያለ። በአሁኑ ሰዓት ሳሙና ሳይቀር የህጻናት ልብስ ዳይፐር ሳይቀር ይህ ሁሉ ለህጻናት ሁሉ ድጋፍ እያደረገ ነው ያለው። ህጻናቶች ሙሉ በጣም ተቸጋግረው ያሉ ሰዎችን ልብስ፣ ቀለብ፣ ሕክምና ያስፈልገውን ነገር ሁሉ የነቀምት ህዝብ እያደረገ ነው ያለው። ለዓለም ህዝብን ለኢትዮጵያ ህዝብን የሚል እዚህ ነቀምት ላይ የሚደረገውን ነገር እንዲሰማ ይደረግልህ በጣም ትልቅ ነገር ነው እላለሁ።
እኚህም ተፈናቃይ አያይዘው ከህብረተሰቡ ውጪ በመንግስት በኩል የተደረገልንም ሆነ ስለሚቀጥለው ሁኔታችን የነገረን አካል የለም፣ በጣም ብዙ የተጠፋፋ ሰው አለ፣ ህጻናት፣ ሴቶች፣ አዛውንት ሁሉም በአንድ ላይ ነው ያለው፣ አስቸኳይ መፍትሄ ሊሰጠን ይገባል ብለዋል። ከነዚህ ተፈናቅለው ከወጡት ሌላ ደግሞ እዛው ካማሼ ዞን ውስጥ ሆነን ካለንበት አካባቢ መውጣት አቅቶን በቤታችን ውስጥ እንገኛለን ያሉ አሉ። አንድ ሌላ ነዋሪ በስልክ አነጋግሬያለሁ።
ከሮብ ጀምረን ማለት ከዛሬ ድረስ ከቤት እየወጣን አይደለም። መንገድ ላይ የሚሄድ ሰው ምንም የለም። ቤታችን ዝግ ነው። በቃ የምንበላ የምንጠጣ ምንም ነገር የለንም። ቁጭ ብለን ወደ አምስት ቤተሰብ ሆነ ነው እዚህ ቤት ውስጥ የምንቀመጠው። አንድ ቤት ውስጥ ወደ ከአርባ ሀምሳ ሆነ ነው አንድ ቤት ውስጥ የምንቀመጠው።
አንድ ላይ እንዴት ልትሆኑ ቻላችሁ?
አንድ ላይ የሆነው ምናልባት አጋጣሚ ሆነው የሚያስፈራሩ የጉሙዝ ቤተሰቦች ከመጡ ለመከላከል ነው፣ ህይወታችን ለማትረፍ ነው። አንድ ላይ ሆነን ያለ የቀስ የሚመስሉ ምንድን ከሆነ ሴቶች ውስጥ ህጻናትና ሴቶች ውስጥ ናቸው እዚህ ያሉት። እኛ ደግሞ ወንዶች ማለት ነው ማታ ማታ ዳር ዳር ቆመን ለመከላከል ራሳችንን ለማስረፍ ነው የምንጠብቀው። እየተኛ ሳይሆን እየደበቅ ነው የምናድረው።
ስለዚህ የተለያየ የቤተሰብ አባላት አንድ ቤት ውስጥ ነው ያላችሁት ማለት ነው?
አዎ።
ስንት ቀን ሆናችሁ ከቤት ውስጥ ከወጣችሁ?
ከቤት ውስጥ ከወጣን ሮብ ዕለት ነው የወጣነው።
ውሃ፣ መብራት፣ ምግብ አላችሁ?
ምግብ የለንም። አጋጣሚ ውሃ በቧንቧ እንጠቀማለን። ቧንቧ እስከዛሬ ድረስ አልተዘጋም። የምንበላው ደግሞ ቆሎ እና እንደገና ደግሞ ዳቦ ምናምን እየሰራን ነው የምንበላው እንጂ የምንበላ የምንጠጣ ምንም ነገር የለንም። መብራትም ደግሞ ከጠፋ ወደ ስምንተኛ ወር አካባቢ ነው። መብራት አጋጣሚ የለም ከማሽ ወረዳ ላይ።
ትላንትና አነጋግረን ነበር የቤንሻንጉል ጉምዝ ክልል ባለስልጣናትን። እንደነገሩን መከላከያ ፖሊስ፣ ፌዴራል ፖሊስ ከተማ ውስጥ መግባቱንና ሁኔታዎች መረጋጋታቸውን ነው። እናንተ ባላችሁበት አካባቢ መከላከያ፣ ፌዴራል ፖሊስ አልገባም? ሁኔታዎች አልተረጋጉም ማለት ነው?
ፌዴራል ፖሊስ አሉ፣ መከላከያ ሰራዊት አሉ። ግን የዞሩ አይደለም ከተማውን እየዘሳሉ። እነሱ በቡድን በቡድን በመኪና ነው የሚዘዋወሩ እንጂ የሲቪል ሰላም ለመጠበቅ በተራ የወጡ ማታም ቀንም እየጠበቁ አይደለም። እነሱ ሲወጡ በመኪና ነው ወጥተው የመመለሰው እንጂ ምንም እየጠበቁን አይደለም።
ወጥታችሁ ሞክራችኋል? ችግር ገጥሟችኋል? ወይስ ምናልባት በስጋት ነው ዝም ብላችሁ ቤት ውስጥ የተቀመጣችሁ?
ጤና ጣቢያ አካባቢ አሁን ከከተማ ቤቱን ለማየት ሲወጣ ማለት ነው በድንጋይ ነው የተወገረ አንድ ሰው አሁን በአስራ አንድ ሰዓት አካባቢ።
ሌላ በተመሳሳይ ሁኔታ ውስጥ ነን ያሉ ነዋሪም ጠይቅ ያለው
በስተን ደምለው ያ ውስጥ 50-60 አካባቢ ነው ሰዎች አንድ ላይ የምንኖር። ለበሽታ መጋለጥ አለ፣ ምግብ አለ፣ ህጻናት አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ የታመመ አለ፣ ስለዚህ እርጉዝ ሴቶች አሉ። ይሄ ሁሉ ችግር እኛ ላይ አለ ማለት ነው። ወደ ውጭ ወጥተን እኮ ፀሐይ እንኳን ማየት አልቻለም። ፀሐይ ግቢ ውስጥ ወጥተን ፀሐይ ሁላ ማየት አልችልም ማለት ነው። እስከዚህ ነው እዚህ ያለን ችግር የሚደርስብን ማለት ነው።
ወጥታችሁ ፀሐይ ማየት የማትችሉት ምን ጥቃት ይሰነዘርባችኋል ወይስ ሰግታችሁ ነው?
ጥቃት ሳይሆን ጥቃት ስለሚደርስብን ነው። ወደ ውጭ የወጣ ሰው አይመለስም፣ ወይ ሬሳው አይታይም ወይ ሰውዬው አይመለስም። ስለዚህ ጥቃት ስለሚደርስብን ነው።
በሶስተኛ ደረጃ ደግሞ በዚሁ ዞን አጋሎሜቲ ወረዳ የክልሉ መንግስት አንድ ላይ ሰብስቦን መጠለያ ውስጥ አስቀምጦናል ያሉ ነዋሪም ጠይቅ ያለው በዛ በቤንሻንጉል ካማሽ ዞን ውስጥ የቀሩት ነዋሪዎች እንደነገሩን ከሆነ አሁን ያሉበት ሁኔታ ከፍተኛ ስጋት ውስጥ የጣላቸው፣ ሌሎቹ ነዋሪዎች ተፈናቅለው ወደ ሄዱበት እንዳይሄዱ ደግሞ መንገድ መዘጋቱን ጠቅሰው አስቸኳይ እርዳታን ጠይቀዋል። የቤንሻንጉል ጉምዝ ክልል ለዚህ ግጭት መነሻው አራት የካማሽ አመራሮች በታጣቂዎች መገደል ነው ብሎናል። ታጣቂዎች የኦነግ ባንዲራን የያዙ ነበር ሲልም ገልጿል። ኦነግ በበኩሉ የኔ ሰራዊት ይህን አያደርግም ማለቱን ዘግበናል። የኦሮሚያ ክልል ምስራቅ ወለጋ ዞን የቤንሻንጉል ክልል ግጭት ተባብሶ በከፍተኛ የጦር መሳሪያ ጭምር የታገዘ ጥቃት ተከፍቶ በኦሮሚያ በኩል 23 ሰዎች መገደላቸውን አስታውቋል። ቤንሻንጉል በእኛም በኩል 31 ሰው ተገድሏል። በከተማ ውስጥ ደግሞ 9 ሰዎች መገደላቸውን አምኗል። ቀደም ሲል ተገደሉ ያላቸውን አራት አመራሮች ጨምሮ በአጠቃላይ 44 ሰዎች ተገድለዋል ብሏል። ከሁለቱ ክልሎች ያገኘነው መረጃ በአምስት ቀናት ውስጥ 67 ሰው መገደሉን ያሳያል። የቤንሻንጉል ክልል ተፈናቃዮችን ወደ ቦታቸው ለመመለስ እየሰራው ነው ብሏል። ዛሬ ያነጋገርናቸው ነዋሪዎች በበኩላቸው ደግሞ ከጥቃቱ ከፍተኛነት አንጻር የሞተውን ሰው፣ የተሰደደውን ህዝብ ቁጥር፣ የተቃጠለውን ንብረት፣ የተጎዳውንም ሰው ጭምር ለማወቅ አልተቻለንም፣ መረጃም ለማግኘት ከባድ ሆኖብናል ብለዋል። የፌዴራል መንግስቱን እርዳታም ጠይቀዋል። የብሔራዊ አደጋ ስጋት አመራር ኮሚሽን ምግብና ሌሎች አስፈላጊ ቁሳቁሶችን ለተጎጂዎች መላኩን አስታውቋል። ከችግሩ ክብደት አኳያ እርዳታው በቂ አይደለምም ብሏል። ስለዚህም ለጋሽ አካላትና ህብረተሰቡ ከቤንሻንጉል ጉምዝ ክልል ተፈናቅለው ምዕራብና ምስራቅ ወለጋ ለሚገኙ ዜጎች የተለመደ ድጋፉን እንዲያደርግም ጠይቋል። በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከ8 ሚሊዮን በላይ ዜጎች ጉዳት እንደደረሰባቸው ገልጾ እነዚህን ለመደገፍም ከ6 ቢሊዮን ብር በላይ የገንዘብ ድጋፍ እንደሚያስፈልግ አስታውቋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። ባለፈው ዓመት መጋቢት መጀመሪያ ላይ ከተነሳው ሁከትና ግድያ ሸሽተው ኬንያ ጊዜያዊ መጠለያ ውስጥ የነበሩ ስደተኞችን ወደ ቀበሌያቸው መመለሱን የሞያሌ ወረዳ አስተዳደር ገልጿል። የኬንያ መንግስት ስደተኞችን ወደ ቀበሌያቸው የመለሳቸው ከትላንት በስቲያው እሁድ መሆኑን የወረዳው አስተዳደር አቶ ባገጃ ሞርጌ ለአሜሪካ ድምፅ ተናግረዋል። ናይሮቢ ዘጋቢያችን ገልሞ ዳዊት ከሞያሌ ተጨማሪ አለው።
ባለፈው ወር ነበር የኬንያ መንግስት ከሞያሌ ሸሽተው ሶሎሎ ደምበላ ፈጫና ግዛዩ መጠለያ የነበሩ የኢትዮጵያ ሞያሌ ስደተኞችን የመለሳቸው። የኬንያ መንግስት ተፈናቃዮቹ በኬንያ በስደተኝነት መኖር የማይፈልጉና ወደ ሀገራቸው መመለስ የሚፈልጉ ናቸው ቢልም ስደተኞቹ በግድ ከግዛዩ መጠለያ ተባረናል ይላሉ። አቶ ገልመዲዳ የሁለት ልጆች አባት ናቸው።
ደምበላ ፈጫና አልቀንታ ሁዳን ይተኮ ፖሊስ ኬንያ መንሰንቴ ደርባኑ ይጭልተ መንከኑ ረጀምተ
ከጠዋቱ 11 ሰዓት ላይ የኬንያ ፖሊስ መጥቶ ድንኳናችንን ሰብሮ አስወጣን። የተባበሩት መንግስታት ባልደረቦችም እዛው ተተውን ሄዱት። የኬንያ ፖሊስ በ8 አውቶቡሶች አሳፍሮ እዚህ ሞያሌ ያደረሰን። ሞያሌ ስንደርስ ደግሞ ሁሉም የመንግስት ኃላፊዎች በያቤሎ ስብሰባ ላይ መኖራቸውን የተነገረን። እዚህ ከደረስንም በኋላ 3 ነፍሰ ጡሮች ወልደዋል። ወዴት እንደምንወስዳቸው ግራ ስለገባንም ከመሐከላችን 3 ሰዎችን መርጠን እርዳታ ጥየቃ ወደ ሞያሌ ወረዳ አስተዳደር ላክን።
ተፈናቃዮች ወደ የቀበሌያቸው መመለስ ፍላጎት ቢኖራቸውም ለትራንስፖርት የሚሆን ገንዘብ እንደሌላቸው ይገልጻሉ። ከእሁድ ጀምረው በሞያሌ ቦሌ አካባቢ ሰፍሮ ስላሉ ተመላሾች ጉዳይ የሞያሌ ወረዳ አስተዳደር ተጠይቋል። አቶ ባጋጃ ሙርጌ የሞያሌ ወረዳ አስተዳደር ናቸው።
ማንየሮሰኒ ናኖራኮ ሻባሬቱ ማሜዳን ቡቃኒትን ደማኔሮም ስሉጭኑ ባየሳኒ ደብስነቱረ
በጊዜው በሞያሌ ሸዋበር የተፈጠረውን ችግር ሸሽተው የሄዱት ተፈናቃዮች ወዲያው እንዲመለሱ አድርገናል። ከዚያ በኋላም በጊዜያዊ መጠለያ የነበሩት እንዲመለሱ ሽማግሌዎችን ልከን ስንጠይቃቸው ነበር። አሁን የመጡት በአካባቢያችን ሰላም መኖሩን አስመልክቶ ከኬንያ መንግስት ጋር ከተነጋገርን በኋላ እንዲመለሱ የተደረጉ ናቸው። እዚህ ከደረሱም በኋላ ከተለያዩ አካባቢዎች የመጡ በመሆናቸው ባለን አቅም ሁሉ ትራንስፖርት አዘጋጅተን ወደ የመጡባቸው ቀዮች እንዲመለሱ አድርገናል።
አቶ ባጋጃ ሁሉም ተፈናቃይ ወደ የቤቱ መመለሱን አክለው ተናግረዋል። ከሶሎሎ ደምበላ ፈጫና ግዛዩ መጠለያ እንዲመለሱ የተደረጉት ተፈናቃዮች እንዴት እንደተመለሱ ተጠይቀው የኬንያ መንግስት በጉልበት እንደመለሳቸው ነው የሚናገሩት። ስለ ሁኔታው የኬንያ ስደተኞች ጉዳይ ተጠይቀው አንድ የቢሮው ባልደረባ እንደምከተለው መልስ ሰጥተዋል።
What we have done, we took 267 people to Kakuma. And those are the people who are willing because the government does not want a camp in Moyale.
ጥራቸው 267 የሚደርሱ ስደተኞችን በፈቃዳቸው ወደ ካኩማ የስደተኞች ካምፕ እንዲዛወሩ አድርገናል። መንግስት ሌላ የስደተኞች መጠለያ በሞያሌ እንዲቋቋም ስለማይፈልግ ነው ፈቃደኛ የሆኑትን ለማዛወር የወሰነው። ነገር ግን በኬንያ ተገን መጠየቅ የማይፈልጉትን ወደ ሀገራቸው መመለስ ይፈልጉ እንደሆን ከጠየቅን በኋላ ወደ ሀገራቸው እንዲመለሱ እያደረግን እንገኛለን። በግዳጅ የመለስ ነው ሰው ግን የለም።
እኚህ የኬንያ ስደተኞች ጉዳይ ባልደረባ ተመላሾች ያነሱትን ሰሞታን አጣጥለዋል። የተፈናቃዮቹ ጊዜያዊ መጠለያ የነበረው ደምበላ ፈጫና በይፋ ስለመዘጋቱ ጠይቀው ለአሁኑ የተለየ ውሳኔ ለመኖሩን አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በይህ ከአሜሪካ ድምፅ ሬዲዮ ጣቢያ 19ና 25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ዲሞክራሲ በተግባር ይቀጥላል። ትንታኔው በኢህአዴግ ጉባኤ ላይ ነው።
የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ 11ኛ ጉባኤውን ዛሬ ከመጀመሩ በፊት የግንባሩ አባል ድርጅቶች የየራሳቸውን ጉባኤዎች አካሂደዋል፣ ውሳኔዎችን አሳልፈዋል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ መጠሪያውን ወደ ኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ቀይሯል። 13ኛ ጉባኤውን ያጠናቀቀው ህዝባዊ ወያነ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ሪፖርቱን ገምግሟል። 12ኛ ጉባኤን ያደረገው የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን አሁን የአማራ ዲሞክራሲያዊ ፓርቲ አዴፓ ተብሏል። 10ኛ ድርጅታዊ ጉባኤውን ያደረገው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ነባር የአመራር አባላቱን ሸኝቷል። ከዛሬ ጀምሮ ደግሞ አራቱም የኢህአዴግ አባል ድርጅቶችና አጋሮቻቸው 11ኛውን የኢህአዴግ ጉባኤ ለሶስት ቀናት ያካሂዳሉ። ከዚህ አገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ከተጀመረው ጉባኤ ምን ይጠበቃል? በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር ዶክተር ዳኛቸው አሰፋን ለትንታኔ ጋብዘናል። የፕሮግራሙ አዘጋጅና አቅራቢ ሶሎሞን ክፍሌን ያነጋግራቸው።
ዶክተር ዳኛቸው አሰፋ፣ በቅድሚያ ለትብብሮ ላመስግን።
እኔም አመሰግናለሁኝ ስለጋበዛችሁ እንድናገር።
የቱን እንደማስቀድም አስቸግሮኛል። እስቲ አባል ድርጅቶቹ አሁን ካላቸው የተራራቀ ልዩነት አንጻር በጠቅላላ ጉባኤያቸው ላይ ተስማምተው ለመውጣት ይቸገራሉ የሚሉ አስተያየት ሰጪዎች ከሚናገሩት እንነሳ። ህወሓት አብዮታዊ ዲሞክራሲን ማስቀጠል ይሻል፣ የኦሮሞ ዲሞክራሲያዊ ፓርቲ ደግሞ ለውጡ እንዲቀጥል ይፈልጋል። ይሄ ራሱ ብቻውን ጉባኤውን ውስብስብ ሊያደርገው አይችልም? በእርሶ አስተያየት ዶክተር ዳኛቸው።
እንግዲህ መቼስ ያው ዲሞክራሲ ማለት መታገል ነው። እንደ ድሮ አንድ ወጥ ፕሮግራም ሄዶ አንግሶ መመለስ የለም። ውድድር ይጠይቃል፣ ፉክክር ይጠይቃል እና ማሳመን ይጠይቃል። ከዛ በፊት ግን ምን ተካሄደ ነው ዋናው። የዛሬ የጀመሩት ስብስብ አይደለም። በተለይ ሶስቱ ፓርቲዎች ምን አደረጉ? እኔም እዛ ውስጥ የተካሄደው እንቅስቃሴ አሁን የተሰበሰቡበት ቦታ ላይ የራሱ ውጤት ይኖረዋል የሚል እምነት አለን። የአማራው ክልል ምን ተካሄደ? ደቡብ ተሰብስበው ጨርሰዋል። ምን ተካሄደ? ኦሮሚያ ክልል ምን ተካሄደ የሚለው መጀመሪያ ወሳኝ ነው።
መልካም፣ እንግዲያው እሱን ባጭር ባጭሩ ይበሉልኝ።
ባጭሩ ልንገር፣ የተካሄደው ነገር ምንድን ነው? የግፍ ተራ የማስለቀቅና የመፈንቀል ሂደት ነው የተካሄደው። ምንድን ነው ይሄም ማለት? የተወሰኑ ቡድኖችን ታባረራለህ፣ በሌላ ትተካለህ፣ ትሸኛለህ፣ ደግሞ ታመጣለህ። ሶስቱም ቦታ ላይ አንድ ወሳኝ የሆነ አንድነት ያለው እንቅስቃሴው ምንድን ነው? በሶስቱም ፓርቲዎች ህወሓታዊ ሴል ናቸው ተብለው የተባሉት ሰዎች ተባረዋል። አለቅ እስከ ዛሬ የተሰለፉበትን የተሰየሙበትን ፓርቲ አላገለገሉም የተባሉት ወደ ተገፍትረዋል ማለት ነው። ለውጥ ማለት አንደኛው እኮ መገፍተር ነው። የቆዩትም ይህ ተካሂዷል። አሁን አዋሳ በሚሄዱበት ጊዜ ሶስቱም ኦልሞስት ሶስቱም አጥርተው ነው የቀረቡት። የለውጡን መንገድ ይደግፋሉ የተባሉት ናቸው የጠሩት። ህወሓት በጣም አይሶሌትድ ሆነዋል፣ ለብቻቸው ሆነዋል ማለት ነው። በእኔ ግምት ብትጠይቀኝ ህወሓትም በቅርብ ጊዜ ውስጥ ወጣት አመራር ይዘው ብቅ እንደሚሉና የዚህም የለውጥ ጉዞ የዲሞክራሲ ጉዞ ይቀላቀላሉ የሚል እንትን አለኝ እና እንደዛ ነው ያለው እና ምንም አብዮታዊ ዲሞክራሲ ይዘው ይሄዳሉ ያለፈበት ሁኔታ ነው ያለው። ሪያሊስቲክ ናቸው አሉ ሰዎች እዛም ውስጥ እና እኔ ጥሩ ውጤት ይመጣል የሚል እምነት አለኝ። እናያለን።
መልካም፣ ወደ ቀጣይ ጥያቄ ልሸጋገር። የግንባሩ ጉባኤ ቀዳሚ አጀንዳ እስካሁን ያሉት ተቋማት ተቀይረው በአዲስ መቋቋም በሚችሉበት መንገድ ላይ መነጋገር ይሆናል የሚሉ አሉ። ከሁለት ዓመት በኋላም በሀገሪቱ ምርጫ ከመካሄዱ አስቀድሞ የምርጫ ኮሚሽኑ መቀየር አለበት፣ አለበለዚያ ነጻና ፍትሐዊ ምርጫ በዲሞክራሲያዊ መንገድ ማካሄድ ዘበት ነው ይላሉ። እስቲ በዚህ ላይ ያለውትንም አስተያየት እስቲ።
በጣም ትክክል ነው። እንኳን አሁንና ያለፈውም አመራር ይህንን ነገር አንስቶታል። አመርቂ በሆነ ነገር አልፈቱትም እንጂ የዶክተር አብይ አስተዳደር ለዚህ ዝግጁ ይመስለኛል። እኔ ተናግረዋል ደግሞ ሁሉንም ሳትስፋይ የሚያደርግ ሁሉንም የሚያሳትፍና ሁሉም ተገቢና ትክክለኛ የምርጫ ወሮ የምርጫ ተቋም ነው የሚሉት ነው መቋቋም አለበት። እዚህ ላይ ኮሚኒቲ የሚያመጣ አይመስለኝም። መደረግ አለበት። ይሄ ብቻ አይደለም፣ ሌላ ሌላ ነገሮችም መደረግ አለበት። ውድድር ሲባል ፍሪ ኤንድ ፌር ኤሌክሽን ስንል እኮ እነኝን ያካትታል እንጂ በድሮ መንገድማ ሊካሄድ አይቻልም። እኔ አስተያየትም ለውጥ መካሄድ አለበት። እንደገና እኛም እዛ ለው የለውጡ አካል ሆነን አብረን መምከር አለበት ከሚሉ ጋር ነው ያለሁት።
ጠቅላይ ሚኒስትር ዶክተር አብይ በቅርቡ ባደረጉት ጥሪ መሰረት ደግሞ በርካታ በውጭ የነበሩ ተቃዋሚ የፖለቲካ ፓርቲዎች ታጣቂዎችን ጨምሮ ወደ አገር ቤት ገብተዋል። ዶክተር አብይ ስልጣን ከያዙ በኋላ በርካታ ለውጦችን ያደረጉ ሲሆን ይህኛው ማለትም በውጭ ያሉ ተቃዋሚዎችን ተቻኩሎ ወደ ሀገር ማስገባቱ አሁን ሀገሪቱ ውስጥ ለተከሰቱ ብሔር ተኮር ግጭቶች ምክንያት ሆነዋል የሚሉ ወገኖች አሉ። የእርሱ አስተያየት በዚህ ላይ?
የእኔ አስተያየት እኔ ከዶክተር አብይ ጋር ነኝ። በዚህ መግባት ደግሞ ነበረባቸው። ዲሞክራሲ ማለት እኮ የተለያየ አይነት ድምፅ መስማት ነው። እስከ መቼ ድረስ ነው ውጭ የሚሆኑት? ኦነግ መግባት ነበረበት፣ ግንቦት ሰባት መግባት ነበረበት፣ አርበኞች ግንባር፣ ሌሎቹ ሁሉም ይግቡ እና የኢትዮጵያ ሕዝብ ውድድር ፉክክርና ምርጫ ናፍቆታል እና እስቲ ያው አንድ ሰሞን አነስቼ አይኖቹ እንዳሉት መቶ አበባዎች ብሎሰም ያርጉ ያብቡ እንደተባለው ነው። መምጣታቸው ትክክል ነው። በእንደዚህ ያለ የለውጥ ጎዳና ላይ አንዳንድ ቦታ ላይ የሚከሰቱ እንቅፋቶች ይኖራሉ። ይህንን መቼ ትንሽ ልጅ ብቻ ነው ላይረዳ የሚችለው፣ ግን መግባታቸው ትልቅ ነገር ነው። ሁሉም እንደዚህ ያደርጋሉ እንደዚህ ይፈራሉ ሲባሉ ግማሾቹ በቴሮሪዝም የተወነጀሩ ገብተው አየናቸው። ሰላማዊ መንገድ እየሞከሩ ነው ያሉት። አንዳንድ ቦታ ችግር ሊኖር ይችላል። ይሄ የጊዜ ጉዳይ ይስተካከላል። እኔ ትክክል እርምጃ ነው የተወሰደው ባይ ነኝ። አንድ ቦታ ካልጀመርን እንደው በጣም የጸዳ ነገር እስከሚመጣ ድረስ ማለት ኋላ ወደ ሌላ ነገር ያመጣል። እየወደቀን እየተነሳን እንደ ኢትዮጵያ እየሞከርን መሄድ አለብን።
የቴሌፎን ችግር እያጋጠመን ነው እና አንድ የመጨረሻ ጥያቄ ላንሳ። ይሰማል? ዛሬ ነገና ከነገ በስቲያ አርብ የሚካሄደው 11ኛው የኢህአዴግ ጉባኤ ውጤት የወደፊት ኢትዮጵያን አቅጣጫ ይወስናል ተብሎ ነው የሚገመተው። በዚህ ይስማማሉ?
እስማማለሁ፣ ይወስናል። አንዳንድ አኩርፈዋል የተባሉ ኃይሎችም ቦድ እንትን ይስማማሉ፣ ይገባሉ የሚል ነገር አለ። ሪመምበር ዋናው እኮ ይኸው አሁን ያው የተፈራው የህወሓት ብዙ ነው። ይህን ነገር ከህወሓት የትግራይ ህዝብ የሚባል አለ፣ በጣም ጠንካራና የመሰለ ኢትዮጵያ ህዝብ። እነሱን ታሳቢ መደረግ አለባቸው። ለአንድነት ለዩኒየን የቆመ ህዝብ አለ እዛ፣ ጠንካራ ህዝብና ዝም ብሎ ህወሓት የነገረውን ብቻ ይዞ የሚንቀሳቀስ ህዝብ አይደለም። እኔ እምነት አለ በዛ ህዝብ ላይ እና ገና ግን አልሰሙ ምን እየተካሄደ እንደሆነ ገና ስራ እዛ አካባቢ አልተሰራም እና ምንም ችግርን የሚመጣ አይመስለኝም። ያው አንዳንድ የማኩረፍ የምን ቢመጣም ከፓርቲው ጋር በተያያዘ ነው እንጂ ከሪጅኑ ከክልሉ ጋር የተያያዘ አለ ወደ ውስጥ የጠለቀ ሊሆን አይችልም። እና ተስፋ እኔ ተስፋ ይዤ ነው የምነቀ ነው።
ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲ የፖለቲካ ፍልስፍና መምህር፣ ለጊዜው በጣም አመሰግናለሁ።
በጣም አመሰግናለሁ። ግን ታንክ ቨሪ ማች ሰር።
አመሰግናለሁኝ ሰሎሞንና ዶክተር ዳኛቸውን። ወደ ተከታዩ ቅንብር እናልፋለን። የአፍሪካ ቀንድ ሀገሮች በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ
የአፍሪካ ቀንድ አካባቢ ሀገሮች በየውስጣቸውና በአካባቢያቸውም ሰላምን የማስፈን ተስፋ እያሰፈኑ መሆናቸውን ተናግረዋል። ዓለም አቀፍ ማህበረሰብ የጣለባቸውን የተለያዩ ማዕቀቦች እንዲነሱላቸውም ጠይቀዋል። የጅቡቲ፣ የሶማሊያ፣ የደቡብ ሱዳንና የሱዳን መንግስታት ተጠሪዎች በተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ ባደረጓቸው ንግግሮች መልካም አስተዳደር የማስፈን የልማትና የእድገት ስራዎችን ያሏቸውን ክንዋኔዎችን ዘርዝረዋል። ሰለሞን አባተ ዝርዝር አለው።
የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ የአንድ ሳምንት የመሪዎች ንግግር ስራውን ያጠናቀቀው ከትናንት በስቲያ ከቀትር በፊት በተከናወነ መርሃ ግብሩ ነው። በዘንድሮው የድርጅቱ ጉባኤ ላይ ከኢትዮጵያ በዙሪያዋም ካሉ ከአፍሪካ ቀንድና አካባቢው ሀገሮች ከኬንያው ፕሬዚደንት ኡሁሩ ኬንያታ በስተቀር በርዕሰ ብሔር ወይም በጠቅላይ ሚኒስትር ደረጃ የተወከለ አልነበረም። በእርግጥ ደቡብ ሱዳን ምክትል ፕሬዚደንቷን የላከችው ከጉባኤው መዘጋት በፊት የተናገሩት የሱዳን የውጭ ጉዳይ ሚኒስትር ኤልዲር ዲሪ መሐመድ አህመድ በሀገራቸው የዳርፉር ግዛት ጉዳይ ላይ የተባበሩት መንግስታት ድርጅትና የአፍሪካ ህብረት የያዙትን የጋራ ጥረት አድንቀዋል። ሀገራቸው አነስተኛ የጦር መሳሪያዎችን በማስፈታትና በመሰብሰብ በኩልም አሳክቻዋለሁ የምትለውን ተናግረዋል። ይህ ጥረቷም ህገወጥ የሰዎች ዝውውርና የአደንዛዥ እጽዋትና ቅመማ ቅመምን በመቆጣጠር በኩል ውጤት እንዳስገኘላት አመልክተዋል። ሱዳን እያከናወነች ያለችውና እያስመዘገበች ያለችውን ሁሉ ተጥለውባት የቆዩት ማዕቀቦች መሰናክል እየፈጠሩ ማስተጓጎላቸውን አመልክተዋል። የሱዳኑ የውጭ ጉዳይ ሚኒስትር ምንም እንኳ ዩናይትድ ስቴትስ ሱዳን ላይ ጥላው የነበረውን የንግድ ማዕቀብ ባለፈው ዓመት ጥቅምት ማንሳቷን መንግስታቸው እንደሚያደንቅ ሚስተር ኤልዲር ዲሪ ቢናገሩም ከሽብር ደጋፊዎች መዝገብ የሀገራቸው ስም አለመፋቁ ግን አሁንም እንደሚያሳስባቸው ተናግረዋል። በቅርብ ይነሳል ብላም ሱዳን እንደምትጠብቅ አመልክተዋል። ሱዳን ሽብር ፈጠራን ደግፋ አታውቅም አትደግፍምም ብለዋል። ሌላው የሱዳን የውጭ ጉዳይ ሚኒስትር ያነሱት ጉዳይ የሀገራቸውን ፕሬዚደንት በአይነ ቁራኛ እየተከታተለ ያለውንና የማሰሪያ ትዕዛዝ ያወጣባቸውን ዓለም አቀፉን የወንጀል ችሎት የሚመለከት ነበር። ሱዳን በችሎቱ ላይ ያላትን የበረታ ቅሬታ አንስተዋል።
لقد ظل السودان مدافعا مخلصا عن مبادئ العدالة والتعاون الدولي وساعيا لتحقيقها لا سيما مبدأ محاربة الإفلات من العقاب إلا أن النهج الانتقائي
سودان كتتأياكنت مملت بمواغات بكل የፍትህና የዓለም አቀፍ ትብብር መርሆች እውነተኛ ጠባቂ ነች። ይሁን እንጂ በዓለም አቀፉ የወንጀል ችሎት የሚከናወነው እየተመረጠ በአመሳሶ የሚፈጸም ተግባር ይህንን እጅግ አስፈላጊ ፍርድ ቤት ነጻነቱን እንዲያጣ አድርጎታል። ዓለም አቀፍ ማህበረሰቦች በተለይ የአፍሪካ ሀገሮች እንዲከፉበት አድርጓል።
ዓለም አቀፉ የወንጀል ችሎት ህግን ከማስከበርና ፍትህን ከማስፈን ይልቅ ለተወሰነ የፖለቲካ ግብ ማስፈጸሚያነት የሚሰራ ተቋም እንደሆነ የአፍሪካ ህብረት ከደረሰበት አቋም ጋር እንወግናለን ብለዋል የሱዳን የውጭ ጉዳይ ሚኒስትር ኤልዲር ዲሪ መሐመድ አህመድ። የደቡብ ሱዳን መገንጠልና ነጻነቷን ማወጅ ለእኛ ቀላል አልነበረም ያሉት ሚስተር ኤልዲር ዲሪ ለሰላም ዕድል ለመስጠት ስትል ብዙ መሥዋዕትነት ሱዳን መክፈሏን ገልጸዋል። ባለፈው ቅዳሜ በመንግስታቱ ድርጅት መድረክ ቀርበው የተናገሩት የሶማሊያ የውጭ ጉዳይ ሚኒስትር አህመድ አዋድ ኢሴ ደግሞ ሀገራቸው እየተራመደችበት ነው ያለችውን የስኬትና የተስፋ መንገድ አጉልተዋል። በፖለቲካና በምጣኔ ሀብት ሽግግር በኩል በመሰረተ ልማት ግንባታ ጨብጠናቸዋል ያሉትን ድሎች ተቋቁመዋል። ሽብር ፈጠራን በመዋጋትና ቁጥራቸው የበዛ አካባቢዎችና መንደሮችን ከአልሻብ ቁጥጥር ጦራቸው ነጻ ማውጣቱን ተናግረዋል። ከሁሉም በላይ ግን ብለዋል የውጭ ጉዳይ ሚኒስትር አህመድ አዋድ
The silver lining is young men and women are not joining al-Shabaab out of a desire.
አንጸባራቂው ጉዳይ ወጣቶች አልሻባብን እየተቀላቀሉ አይደለም። የአልሻባብ ሪዮታ ዓለም ከእንግዲህ ተቀባይነት የለውም። አልሻባብና አልቃይዳ እንግዲህ የአዳዲስና በጎ ፈቃደኛ ተመልማዮች ምንጭ ሶማሊያ ውስጥ የላቸውም። አበቃ።
የአፍሪካ ህብረት ጦር በሀገራቸው ሰላምን ለማስፈን ሽብርን ለማምከን እየከፈለ ያለውን መስዋዕትነት እንደሚያደንቁ ተናግረው የራሳቸው ኃይሎች ከሀገራቸው አልፈው በዓለም አቀፍ መድረኮችም አስተዋጽኦ ለማበርከት ዝግጁ መሆናቸውን አመልክተዋል። መልካም አስተዳደርን በማስፈን በኩልም ለዲሞክራሲያዊ ግንባታ መንግስታቸው እያደረገ ያለውን ጥረትና የቀደሙ ምርጫዎችን እንደ እማኝነት አንስተው የፊታችን ህዳር ውስጥም ለሚካሄዱ ምርጫዎች እየተዘጋጁ መሆናቸውን ጠቁመዋል። ለሴቶች ተሳትፎም ቢያንስ ሲሶ መቀመጫዎች በየደረጃው እንዲመደቡ መወሰኑንም ተናግረዋል። ህገወጥ ያሉትን ፍልሰት በመቆጣጠር በኩልም ከዓለም አቀፉ ማህበረሰብ ጋር እየሰሩ መሆናቸውን አመልክተዋል። ከኤርትራ ጋር ሀገራቸው ስለደረሰችበት ስምምነት አንስተው በኤርትራ ላይ የተጣሉ ማዕቀቦች እንዲነሱ እየጠየቁ ካሉ የአካባቢው ሀገሮች ሶማሊያም እንደምትቀላቀል ተናግረዋል። በራሷ በሶማሊያ ላይ የተጣሉ ማዕቀቦችም እንዲነሱ ጠይቀዋል። ኬንያ ውስጥ ያሉ ስደተኞቻቸውንም በፍቃዳቸው ለመመለስ እየሰሩ መሆናቸውንም አመልክተዋል የሶማሊያው የውጭ ጉዳይ ሚኒስትር። ባለፈው አርብ መድረኩ ላይ የቆሙት የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ የተስፋ ቃላትን በመዝራት ነው ንግግራቸውን የጀመሩት።
Last year, I stood before you as the first vice president of a country amid violent conflict. Today, I stand before you as a testament of what members of this body have helped achieve in the Republic of South Sudan.
ባለፈው ዓመት ፊታችሁ የቆምኩት በግጭቶች የተዋጠች አገር ተቀዳሚ ምክትል ፕሬዝደንት ሆኜ ነበር። ዛሬ ፊታችሁ የቆምኩት የዚህ አካል አባላት በደቡብ ሱዳን ሪፑብሊክ ውስጥ ለማከናወን የተሳካላቸውን ሥራ ለመመስከር ነው። በተለይ ትኩረታቸውን ለደቡብ ሱዳን የሰጡ የመንግሥታቱ ድርጅት ተቋማት ኢጋድ፣ የአፍሪካ ኅብረት፣ የአውሮፓ ኅብረት፣ ትሮይካ፣ ቻይና፣ የኢጋድ አገሮች መድረክ፣ ዓለም አቀፍ አጋሮችና የደቡብ ሱዳን ወዳጆች ያደረጉልንን ልናገር ነው።
በኢጋድና በሌሎችም አካላት ጥረት እየተከናወነ ያለውን ደቡብ ሱዳንን የማስማማት ጥረት ከአድናቆት ጋር እንደሚያዩ ተናግረዋል ሚስተር ታባን ዴንጋይ። በተቀናቃኞቹ ኃይሎች መካከል የጸና የሰላም ስምምነት እንዲደረግ እየተከናወነ ያለውን የሀገራቸውንና ዓለም አቀፉን ጥረት፣ ሲቪል ማኅበረሰቡን፣ የሴቶች ቡድኖችን፣ የሃይማኖት መሪዎችን፣ የወጣቶችንና የታዋቂ ሰዎች ተወካዮችን በእማኝነት ሁሉ በመያዝ እየሰሩ መሆናቸውንም ገልጸዋል። ከሰላም ስምምነትና ከእርቅ ጋርም የተጠያቂነት ጉዳይም አብሮ እንዲኖር ማድረግ ለዘላቂ ሰላም መሠረት መሆኑንም ጠቁመዋል። የሰላሙ ሂደት ዘላቂ መሠረት እንዲኖረው ለማድረግም ሁሉንም ያካተተና ሕዝብ ለሕዝብ የተባለ የማኅበረሰቦች ተወካዮችን ያቀፈ የአደራዳሪዎችና አሸማጋዮች አካል በየደረጃው እንዲኖር ፕሬዚደንት ሳልቫኪር ማዘዛቸውንም ምክትል ፕሬዚደንቱ ጠቁመዋል። እታች ወርዶ በዜጎች ተሳትፎ የሚከናወን ተግባር የተሻለ ውጤት የሚገኝበት ነው ብለዋል የደቡብ ሱዳን ምክትል ፕሬዚደንት ታባን ዴንጋይ። የጅቡቲ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር መሐመድ አሊ ዩሱፍ በሐሙስ ንግግራቸው ካተኮሩባቸው ጉዳዮች ጉልሁን ቦታ የያዘው የሀገራቸውና የኤርትራ ሰላም ጉዳይ ነበር። የኤርትራና የጅቡቲ ፕሬዝደንቶች ባለፈው መስከረም 7 ጅዳ ላይ በንጉሥ ሳልማን ቢን አብደል አዚዝ ፊት ተገናኝተው ለሀገሮቻቸው ግንኙነት አዲስ ምዕራፍ ለመክፈት መስማማታቸውን ለመንግሥታቱ ድርጅት ጉባኤ ተናግረዋል።
À l'issue de cette réunion et grâce aux efforts inlassables du roi d'Arabie Saoudite et de son excellence le Premier ministre le docteur Abiy Ahmed de l'Éthiopie, ils ont
ለሳውዲ አረቢያ ንጉሥና እንዲሁም ለኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ብርቱ ጥረት ምስጋና ይግባውና ኤርትራና ጅቡቲ በመካከላቸው ያሉ ችግሮችንና የድንበር ውዝግቦችንም ለመፍታት እንዲሁም ለጦር እስረኞች ጉዳይም መፍትሄ ለመፈለግ ንግግሮቻቸውን ለመቀጠል ተስማምተዋል።
በኢትዮጵያና በኤርትራ መካከል ቀደም ሲል የተደረሰው የሰላም ስምምነት ለጠቅላላው የአፍሪካ ቀንድ አካባቢም የፈጠነ ትሩፋት ስለማበርከቱ የጅቡቲንና የኤርትራን ግንኙነት በደቡብ ሱዳን ወገኖች መካከል የተፈረመውን ስምምነት ሶማሊያ ውስጥ እየታዩ ያሉ ለውጦችን እማኝ ያደረጉ ተቃቅሰዋል። የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ ዩሱፍ ወደ መካከለኛው ምስራቅም ጎራ ብለው ለእስራኤል ፍልስጤም ችግሮች ሁለት መንግስታትን ከመመስረት የተሻለ አማራጭ እንደሌለ መከረዋል። የፍልስጤም ስደተኞች መከራም ህሊናችንን የሚፈታተን ጉዳይ ነው ብለዋል። በሮሂንግያ ሙስሊሞች ላይ ይፈጸማል ያሉት ዘር ማጽዳት አድራጎት እንዲያበቃም ዓለም አቀፉ ማህበረሰብ በማያንማር መንግስት ላይ ጫና እንዲያበረታ ተማጽነዋል። በ73ኛው ጉባኤው ላይ የመንግስታቱ ድርጅት አጽንኦት ሰጥቶ ካነሳቸው ጉዳዮች መካከል የወገነ ብዙነት ወይም መልታይላተራሊዝም አስተሳሰብና አሰራር አደጋ ላይ የወደቀበት ጊዜ ነው በሚሉ መሪዎች የገነነ ነበር። በዚህ ነጥብ ላይ ሁሉም ተናጋሪዎች በግርድፉ ብሶታቸውን እያሰሙ ከመአለፍ በስተቀር እገሌ ብለው የከሰሱት መሪ ሀገርም ይሁን ተቋም የለም። የዓለም አቀፍ ግንኙነቶች ተንታኝ ይዤ መለሳለሁ። የአየር ንብረት ለውጥ ጉዳይ ሁሉንም እያንገበገበ ያለ አጀንዳ እንደሆነ በጉልህ ታይቷል። ሽብር ፈጠራን መዋጋትና የዘላቂ ልማት ግቦችን ስኬት መከታተልና ማጠናከር በሁሉም ተናጋሪዎች ንግግሮች ውስጥ እየተሰመሩባቸው ያለፉ ጉዳዮች ነበሩ።
አድማጮች፣ አሁን የዜና ማጠቃለያ እናነባለን። የኢትዮጵያ ኤሌክትሪክ ኃይል ኢንጂነር ክፍሌ ሆሮን የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ አድርጎ መሾሙን የኢትዮጵያ የዜና አገልግሎት ዘግቧል። የታላቁ ህዳሴ ግድብ ስራ አስኪያጅ ሆነው ሲያገለግሉ የነበሩት ኢንጂነር ስመኘው በቀለ በሞት ከተለዩ በኋላ ኢንጂነር ኤፍሬም ወልደ ኪዳን ላለፉት 2 ወራት በጊዜያዊነት የግድቡን ግንባታ ሲመሩ ቆይቷል። ብሩንዲ ውስጥ ሰብአዊ መብት እየተረገጠ ነው የሚል ስጋት በሚሰማበት በአሁኑ ወቅት የሀገሪቱ መንግስት መንግስታዊ ያልሆኑ ድርጅቶችን ለማገድ መወሰኑን የረድኤት ድርጅቶች እያወገዙ ነው። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ አፍሪቃን ለአንድ ሳምንት በሚጎበኙበት በአሁኑ ወቅት ዛሬ ጋና ውስጥ አፍሪቃውያን በባርነት ይያዙበት የነበረውን ቦታ ጎብኝተዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፍርድ ኮሚቴ የፌዴራል ምርመራ ቢሮ ውጤት በሚጠባበቅበትና ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት የሰየሟቸው ሰዎች ድምፅ ሊሰጥ በሚችልበት በአሁኑ ወቅት ካቫኖ ጾታዊ አመፅ ፈጽሞብኛል የሚል ክስ ባቀረቡት ሴት ላይ ትራምፕ አፌዘዋል።
አዳነችን አመሰግናለሁ ለማጠቃለያ ዜናው። ክቡራትና ክቡራን አድማጮች፣ አንድ የዩናይትድ ስቴትስ ዶላር 27 ብር ከ60 ሳንቲም ተመንዝሯል። ዛሬ የወርቅ ተመን 24.4996% ከመቶ ጥራት ያለው 1102 ብር ከ38 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ምንዛሬና ተመን ነው። ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛው ሙቀቱ 24፣ ዝቅተኛው 11 ዲግሪ ሴልሺየስ እንደሚሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ቫስኮ ቮላሪች፣ የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ እንዲሁም የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም ስናስተናግዳችሁ የቆየ ነው ሰሎሞን አባትና
አዳነች ፍስሐ ነበርን።
አብራችሁን ስለ ቆያችሁ እናመሰግናለን። ዝግጅቶቻችን ተጠናቀቁ። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። ፕሮዲውሰሩ ሙሉቀን መለሰን ትዘዝ በገላይ ጋብዞናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጤና ይስጥልን። በእኛ በኩል ደህና ደሩ። አበሳዬ
boy die abesai She's a little bit of 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 a little